ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ሐምሌ 7 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይ ዜናዎች የምንተነትንበት የፍቅራዊ ዜና ፕሮግራማችን ይቀርባል። በማከታተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አቅርበን ከትላንት ዝግጅታችን ይጠናቀቃል። ፍቅራዊ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ለሶስት ቀናት ሲካሄድ የቆየው የወያኔ ማዕከላዊ ኮሚቴ ስብሰባ ረቡዕ ሐምሌ 3 ቀን የተጠናቀቀ ሲሆን ማዕከላዊ ኮሚቴው በስብሰባ የተወያየባቸው ነጥቦችና የወሰናቸውን አቋሞች ይፋ አድርጓል። ወያኔ በመግለጫው የብአዴን አዴፓ ቡድንን በጽኑ የወነጀለ ከመሆኑም በላይ የኢህአዴግ ቁንጮ መሆን አገዛዙን በመምራት ላይ ላለው ሹምም ማስፈራሪያና ማስጠንቀቂያ ሰጥቷል። የወያኔ መግለጫ ብአዴን አዴፓ ላይ ከረር ያለ ውንጀላና ክስ ያቀረበ ሲሆን በአሁኑ ጊዜ አገር እየበተነ ያለው ከዚህም ከዚያም የተሰባሰበ የትምክህተኞች ቡድን እንደሆነና ይህ ኃይል እንደፈለገ እንዲቀሳቀስ እድል የሰጠው ደግሞ አዴፓ መሆኑን ገልጾ በአጠቃላይ ጥፋቱም ሆነ በፓርቲው አመራር ላይ የተፈጸመው ግድያ አስመልክቶ አዴፓ ራሱን በድርድር ገምግሞ ተጠያቂ እንዲያደርግና የኢትዮጵያን ሕዝብ ይቅርታ እንዲጠይቅ አስጠንቅቋል። ይህን ማድረግ ካልቻለም ወያኔ ከአዴፓ ጋር ለመስራት እንደሚቸገር ገልጿል። ከጥቂት ቀናት በፊት የአዴፓው ሊቀመንበር ደመቀ መኮንን በባህር ዳር ስለተፈጠረው ሁኔታ መግለጫ ሲሰጥ ጥቃቱ ከጀነራል አሳምነው ጀርባ ሌላ ኃይል አለበት ብሎ ያቀረበውን የወያኔው ማዕከላዊ ኮሚቴ የአቋም መግለጫ በግልጽ የተቃወመው ሲሆን አዴፓ ሶስተኛ እጅ አለበት የሚለውን ምክንያት ሕዝብ እንደማይቀበለው ተገንዝቦ ራሱን ገምግሞ መውጣት አለበት ብሏል። በአጠቃላይም የወያኔ ቡድን በመግለጫው በባህር ዳርና በአዲስ አበባ የተደረጉትን ጥቃቶች ለማጣራት እየተደረገ ባለው እንቅስቃሴ ላይ እምነት እንደሌለው ገልጾ ነፃና ገለልተኛ የሆነ አካል እንዲያጣራው ጥሪ አድርጓል። እንዳሻው ሲያሽከረክረው የነበረውን ኢህአዴግ የተባለውን ጭንብልም ወያኔ አመለካከትና መዘበራረቅ የተጠናወተውና ወገንተኝነት የጎደለው ነው በማለት ከወነጀለ በኋላ አቋሙን እንዲያስተካክልና እንደ በፊቱ የወያኔ ታዛዥና ተለጣፊ እንዲሆን ጥሪ አድርጓል። ለሚቀጥለው ዓመት በሚደረገው ምርጫ ያለውን አቋሙን ግልጽ እንዲያደርግ ማስጠንቀቂያ ሰጥቷል። የወያኔ መግለጫ በደቡብ ክልል አንዳንድ አካባቢዎች ክልል የመሆን ጥያቄያቸው በህገ መንግስቱ መሰረት ተግባራዊ መሆን አለበት በማለት ከጥቂት ጊዜ በፊት በአዲሱ ሹም የተሰጠውን ማስጠንቀቂያ ውድቅ ያደረገው ሲሆን ማንነታቸውን በመጠየቅ ከፍተኛ በደል እየደረሰባቸው ስላሉት የወልቃይት የጠለምትና የራያ ዜጎች ግን ምንም ያነሳው ነገር የለም። ወያኔ በመግለጫው በአገሪቱ የተፈጠሩ አደጋዎችን ለማለም ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገል እና በተናንት ወደ ተግባር ለመሸጋገር እንደወሰነ መግለጹ ወደ ስልጣን የመመለስ ፍላጎቱን ተግባራዊ ለማድረግ እንደጀመረ ያሳያል ተብሏል። ሐሙስ ሐምሌ 4 ቀን ስብሰባ ላይ ተቀምጦ የነበረው የብአዴን አዴፓ ስራ አስፈጻሚ ኮሚቴ ማምሻውን ባወጣው መግለጫ የወያኔውን ቡድን በጽኑ የወነጀለ መሆኑ ታውቋል። አዴፓ በመግለጫው ስህነት ህወሓት ብሎ የሰየመው የትግራይ ህዝብ ነጻ አውጪ ግንባር ወያኔ አገሪቱ ለምትገኝበት ምስቅልቅል የፖለቲካ ሁኔታ ተጠያቂ ነው ካለ በኋላ የወያኔ ድርጅት የሁለት አገር መንግስት እይታ ያለው አንድም ቀን ለህዝቦች አንድነት የማይጨነቅ በስልጣን ላይ እስከቆየና አላፊ ጥቅም እስካገኘ ድረስ ብቻ አስመሳይ የአንድነት ኃይል ሆኖ መቀጠል የሚፈልግ መሰሪ ድርጅት ነው ብሎታል። ወያኔ ህወሓት በጸረ ለውጥ እንቅስቃሴው አገራዊና ክልላዊ ለውጡ በጥርጣሬ እንዲታይ ከጥፋት ኃይሎች ጀርባ መሽጎ አመራር እየሰጠ ያለ ህዝብንና አገርን በድፍረት እየዘረፉ ሌቦችን በብሔር ብሔረሰቦች ህዝቦችና ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪ ወንጀለኞችን አቅፎና ደብቆ የያዘ ድርጅት ሆኖ ሳለ ቀደም ብሎ ይኸው የወያኔው ድርጅት ያወጣው መግለጫ ለዘመናት አስመሳይነቱን ያጋለጠ ከመሆኑ በላይ ራሱን የኢትዮጵያ ብቸኛ ጠበቃ አስመስሎ ማቅረቡ የሞራልና የተግባር ብቃት የሌለው ድርጅት ነው ብሎታል። መግለጫው በመቀጠል ወያኔ የሴራ ፖለቲካ ሳቢያ የኢትዮጵያ አንድነት ቅርቃር ውስጥ ገብቷል ካለ በኋላ በተለያዩ የክልላችን አካባቢዎች እና አጎራባች ክልሎች ከግጭቶች ጀርባ መሽጎ እንደሚያዋግን አዴፓ ማስረጃ እንዳልጠቅሷል። ተነግ ህወሓት ጥርሱን ነቅሎ ባደገበት የሴራ ፖለቲካ እየተመራ ከልክ በላይ በእብሪተኝነት ተወጥሮ በየአካባቢ ጦር እየሰበቀና በበሬ የወለደ አሉባልታ ወንድም የሆነውን የትግራይ ህዝብ በተለይም ወጣቱን ለጥፋት እያነሳሳ ለተለያዩ አደጋዎች ተጋላጭ እንዲሆን እየገፋፋው ይገኛል በማለት የአዴፓ መግለጫ ወያኔውን ቡድን በጽኑ ኮንኗል። የሰሞኑ የወያኔ ቡድን መግለጫና የባዕደን አዴፓ መግለጫዎች ኢህአዴግ የተባለው ጭምብል የወደፊት ዕጣ ፈንታን አጠራጣሪ አድርጎታል። ባሳለፍነው ሳምንት ህወሓት የዘረኝነት መርዝ እየጋተ ላሳደገው በቅርብ ጊዜ አዴፓ መሆኑን ለለፈፈው ቡችላው ማስጠንቀቂያ ማሰማቱን ተከትሎ ከባህር ዳር ያጠፋ ምላሽ መሰጠቱ የጋብቻ ሰነዳቸው ነጥቦ እየተቦጨቀ ለመሆኑ ማሳያ ነው ተብሏል። ጌታሁን አዴፓ ነኝ ያለው ቡድን ህወሓት ሲመሰርተው ኢህዴን የሚል ስያሜ ሰጥቶት እንደነበር የሚታወስ መሆኑን የሚያነሱ ወገኖች እንደሚሉት ቡድኑ የተመሰረተው በኢህአፓ አንጃዎች እንደነበርና የኢህአፓ አገር አቀፋዊ እንቅስቃሴን ለማኮለሸት ታስቦ እንደነበር ያስረዳሉ። የዚህ ኢህዴን የተባለ የህወሓት ቡድን የአማራ ወጣት ገበሬዎችን በኢህአፓ አባልነት እያሰቃየ መገሩ ኋላም በኢህአፓ አመራሮች በነ ጸገየ ደብተራውና በሌሎች ኢህአፓዎች መታፈንና ደብዛቸው መጥፋት ቀጥተኛ የወንጀሉ ተሳታፊ እንደነበሩ በርካቶች ያስረዳሉ። ከዚህ በተጨማሪም ሱዳን ተሰደው የነበሩ የኢህአፓ አባላትን እያሳፈነ የገደለ አረመኔ ድርጅት መሆኑ ሊሸፈን አይገባውም ተብሏል። ይህ ድርጅት ብአዴን ወደሚለው ስያሜ እንዲቀየር የተደረገው በሟቹ አረመኔ መለስ ዜናዊ ቀጭን ትዕዛዝ መሆኑን በስፋት የሚታወቅ ነው። ብአዴን የሆነበት ከ1984 ዓመተ ምህረት አንስቶ በአማራው ህዝብ ላይ በኦነግና በህወሓት የተከፈተውን መጠነ ሰፊ የጥፋት ዘመቻ ለመመከት በስመጥሩ ሐኪም ፕሮፌሰር አጥራት ወልደየስ የተቋቋመው የመላው አማራ አንድነት ድርጅት መኢአድን እንቅስቃሴ ለማሽመርመር የተቋቋመ መሆኑና በአልባ ጉጉና በበደኖ ለደረሱት ጨፍጨፋዎች ኢህዴን ብአዴን ከሌሎች ከህወሓትና ከኦነግ ጋር በወንጀሉ ተጠያቂ ነው እየተባለ ነው። ከዚህም በላይ በአማራ ህዝብ ላይ የተለጠፉትን ነፍጠኛ፣ ትምክህተኛ ወዘተ የሚሉ የስድብ ውርጅብኞችን በአማራ ህዝብ ላይ ሲያወርድ የነበረ በመሆኑ የቡድኑ ቁንጮዎች ለህዝባዊ ፍርድ መቅረብ ይገባቸዋል የሚል አስተያየት እየተስተጋባ መሆኑን መረዳት ተችሏል። ይህ ቡድን የዛሬ አንድ ዓመት ግድም ስያሜውን አዴፓ የማድረጉ ሚስጥርም ያለፈ ታሪኩ እንዳይነሳ የቡድኑ ቁንጮ አመራሮች እነ ደመቀና ደጉን የመሳሰሉ ከህዝባዊ ፍርድ ነጻ እንዲሆኑ ታስቦ የተደረገ መሆኑን የፖለቲካ አዋቂዎች ያስረዳሉ። አዴፓ የተባለ ቡድን በመግለጫው ወያኔ ከተመሰረተ አንስቶ በአማራ ህዝብ ላይ የጥፋት ነጋሪት መጎሰሙን መቀጠሉን ሲኮንን፣ ራሱ አዴፓ የተባለ ቡድን በአማራ ህዝብ ላይ ተሰይሞ የአማራን ህዝብ ሲጨፈጭፍና ሲያስጨፈጭፍ ለመክረሙ፣ የሚፈናቀሉ በአሰቃቂ ሁኔታ የሚገደሉ የአማራ እናቶች እንዲመክኑ ማድረጉ፣ በከሚሴና በካራቆሬ ቤተክርስቲያን ሲጋይ በርካቶች ሲጨፈጨፉ ወዘተ በጨልታ እንዲታለፍ ማድረጉ የአሪፋን የአማራ ህዝብ ጠላትነት የሚያሳይ መሆኑን ብዙዎች ሲያነሱ ይሰማል። በቅርቡ የአብን አመራር አባላትና ተራ አባላትን እያሳደደ የሚያሳስረው የአዲስ አበባ ባላደራ ኮሚቴ አባላትን እያሰረ ያለው አሪፋ መሆኑን በማንሳት አሪፋ እንደ ህወሓት እንደ ኦህዴድ ኦዴፓ በአጠቃላይ ኢህአዴግ በሚባለው ጭምብል ስር የተሰባሰቡና ግብረ በላይ የሆኑ ቡድኖች ሁሉ የአማራውና የኢትዮጵያ ህዝብ ደመኛ ጠላቶች ናቸው ተብሏል። በአዴን አሪፋ በመግለጫው ሹሞቹ በአርሲ ያቆሙትን የአኖሌ ሐውልት እንዲነሳ ለምን አልጠየቀም ብሎ ማንሳትም ተገቢና ማንነታቸውን የሚያጋልጥ ይሆናልም ተብሏል። ከዚህ ባለፈም በርግጥ ከአዲሱ ጌታው ከኦህዴድ ኦዴፓ ጉያይ የወጣና በራሱ ሳምባ መተንፈስ ከጀመረ ለምን የወያኔን ዘረኛ ህግ አራዊት በመባል የሚጠራውን ህገ መንግስት ይሻል የሚል ጥሪ አላሰማም? ለምን የጀነራል አሳምነው ጽጌ ግድያ በሹሞቹ የተቀነባበረ መሆኑን አላጋለጠም? በመግለጫ እንዳለው ጥፋተኛ ባለመሆኑ ይቅርታ እንደማይጠይቅ ቢሆንም በቅርቡ እንኳ እያደረገ ያለው እስራት አጋፍነቱን እንጂ ሌላ ባለመሆኑ ህወሓት በሚጠየቅበት ወንጀል ሁሉ እነደመቀ ገዱና በዙሪያቸው የተቆለቆሉ ሁሉ ተጠያቂዎች በመሆናቸው በአትኩረት ሊታይ የሚገባው እንደሆነ በርካቶች ሲያነሱ ይሰማል። ከህወሓት መግለጫ መገንዘብ የሚቻለው አሪፋን በማውገዝ ስም በድፍን የአማራ ህዝብ ላይ የጦርነት ክተት አዋጅ ማወጁን ሲሆን ለዚህ የሚሰጠው ምላሽ እንደ መስታወት የተሰነጣጠቁትን ዘረኛ ፋሽስቶች ከስር መሰረታቸው መንግሎ ለመጣል በዴሞክራሲያዊ የአንድነት ኃይሎች የተቀናጀ ትግል መሆኑን የፖለቲካ አዋቂዎች ያስረዳሉ። በቅርቡ በውስጥ አወቆች አፈዝቆ ከወጣ መረጃ መገንዘብ የተቻለው በአሜሪካ አማካኝነት ኦዴድ ከነ ብርሃኑ ነጋና አንዳርጋቸው ጽጌ ቡድን ጋር በመሆን የስያሜ ለውጥ በማድረግ አዲስ ተብዬ ፖለቲካ ቡድን ሊመሰርቱና ቀስ በቀስ በብሔረሰብ የሚጠሩ ድርጅቶች እንዲከስሙ ሴራው መነደፉን መረዳት ተችሏል። ሁለቱ ግለሰቦች በኤርትራ በረሃ ወጣቶችን ሲያስጨፈጭፉና በባዶ ወሬ የወጣቶችን የትግል ሞራል በመስደባቸውና በተደጋጋሚ አረመኔው ኢሳያስን ዴሞክራት እንደሆነ የአይን ምስክር ድንቢጥ እንዲሉ ወሽካታ ምስክርነት በመስጠታቸው ሰብዕናቸው የተዋረደ በመሆኑ የሚቋቋመው ቡድን ላይ ጥቁር ጥላቸው ሊያጠላበት እንደሚችልና ተቀባይነቱ ይዋረድ እንደሚችል የፖለቲካ አዋቂዎች ያስረዳሉ። ከዚህ በመነሳትም ይህን ሁኔታ ለመቋቋም ህወሓት ውስጡን እያደረገ ያለውን መጠነ ሰፊ አገር የማተራመስ ዘመቻና የእርስ በርስ ደም ማፋሰስ ዘመቻ በሰፊው ሊቀጥል እንደሚችል ካወጣው መግለጫ መገንዘብ መቻሉም እየተወሳ ነው።
ሰኔ 15 ቀን 2011 ዓመተ ምህረት በባህር ዳርና በአዲስ አበባ የደረሰውን ሁኔታ ምክንያት በማድረግ አገዛዙ ዜጎችን ከየቦታው እያፈነ ወደ እስር ቤት እየወረወረ መሆኑ ሲታወቅ ከነዚህ መካከል ሹሙንና የአገዛዙን ባለስልጣኖች በጽኑ ሲቃወሙ የነበሩ ጋዜጠኞች፣ የሲቪክ ማህበራት መሪዎች፣ አክቲቪስቶችና ሌሎች እንደሚገኙበት ታውቋል። የአዲስ አበባው የባላደራ ምክር ቤት ዋና ጸሐፊ ሆኖ ሲሰራ የነበረው ኤልያስ ገብሩ ታስሮ ሰኞ ሐምሌ 1 ቀን ፍርድ ቤት የቀረበ መሆኑን ተነግሯል። ኤልያስ ሽብርተኛ ተብሎ በአስከፊው የሽብርተኛ ሕግ አዋጅ የሚከሰስ መሆኑ ተነግሮ አቃቤ ሕግ ለምርመራ የ28 ቀናት ጊዜ ጠይቆ ተፈቅዶለታል። የኤልያስ ገብሩ ጠበቃ ለፍርድ ቤት ባቀረበው አቤቱታ ጋዜጠኛው ከታሰረ ወዲህ ቤተሰቡ እንዳይጠይቁት መከልከሉን፣ ቀዝቃዛ ቦታ እንደታሰረ ልብስ መቀየር እንዳልቻለና በቂ አየር እንደማያገኝና ሁኔታው ከጤንነቱ አንጻር ችግር እንደፈጠሩበት ገልጿል። ጋዜጠኛው በቅርቡ የአዲሱን ሹም አመጣጥና ለውጥ ብለው የሚጠሩት ሂደት በተገመገመበት አንድ መድረክ ላይ በርካታ መስዋዕትነት ከፍሎ ለውጡን ያመጣው ክፍል እያለ ሌሎች በህዝብ ስም ተስተወድሰውበታል ባለፈው ዓመት ሰኔ 15 ቀን የተደረገው የድጋፍ ሰልፍ ሚዛኑን የሳተ ነው፣ ህዝብ ተታሎና መስሎት የተደረገ ነው በማለት ያለውን አስተያየት ተሰጥቷል። አክሎም ሹሙ የኦዴድና የኢህአዴግ ሊቀመንበር መሆኑ እየታወቀ ከገዢው ክፍል የተለየ ሰው አድርገው ያቀረቡ ሰዎች ራሳቸውን አታለዋል በማለት አስተያየቱን ሰጥቷል። የነቀፋ ያስቆጣቸው ያገዛዙ ባለስልጣኖች የተፈጠረውን ሁኔታ ተጠቅመው ጋዜጠኛውን በቁጥጥር ስር አውለው የሽብርተኝነት ክስ ለመመስረት እየተዘጋጁ ነው።
አሜሪካ ከዘረኛው አገዛዝ ጋር ወታደራዊ ልምምድ ለማድረግ መወሰኗ አነጋጋሪ መሆኑ ታወቀ። አሜሪካ በሰላም አስከባሪነት ስም የዘረኛው አገዛዝ ወታደራዊ ጥንቻ ለማፈጠን ከዚህ ቀደም ተመሳሳይ የጋር ስልጠና ልምምዶች ማድረጓ የሚታወስ ነው። ዘረኛው አገዛዝ ለአሜሪካ ዞ በኢትዮጵያ ምድር የሰው አልባ የአሜሪካ ጀቶች የሚደረደሩበት አርባ ምንጭ ላይ መሬት ሰጥቶ የሶማሌውን አሸባሪ ቡድን አልሸባብን በማውደም ስም ንጹሐን የሶማሌ ዜጎች እንዲጨፈጨፉ መደረጉም የሚታወስ እንደሆነ ይነገራል። እንዲህ ያለውን መሬትን ለሀያል አገር የተፋ ጀቶች መንደርደሪያነት የሚሰጡ አገራት በህዝብ የተጣሉና ስርዓታቸው ጨቋኝና በዝባዥ የሆኑ እንደሆኑ በጉዳዩ ላይ ጥናት ያካሄዱ የዓለም ተቋማት ማጋለጣቸው በርካቶች በማንሳት አሜሪካ ለምትችላቸው ጦርነቶች የውጭ ኃይል ለማሰባሰብ እንዲህ ባለው በዛም አስከባሪ ስልጠና በመስጠት ለእሳት እየማገደች እንደሆነ ተንታኞች ያስረዳሉ። ስልጠናው የሚሰጥበት ቦታ በሚስጥር የተያዘ ሲሆን በስልጠናው የሚሳተፉት አገራት ብራዚል፣ ካናዳ፣ ቡሩንዲ፣ ጅቡቲ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኬንያ፣ ኔዘርላንድ፣ ሩዋንዳ፣ ሶማሊያ፣ ኡጋንዳ፣ እንግሊዝ ሲሆኑ የሚካሄደው ከሐምሌ 8 እስከ 24 መሆኑን ከአሜሪካ ኤምባሲ ከወጣው መግለጫ መገንዘብ ተችሏል።
የአረብ አገሮች ኢትዮጵያንና በሌሎች የአፍሪካ ቀንድ አገሮችን ለመቆጣጠርና በስራቸው ለማሰለፍ የሚያካሂዱት እንቅስቃሴ እየጨመረ መምጣቱን ሁኔታዎች እያሳዩ ነው ተብሏል። የተባበሩት አረብ ኤሚሬት ከዚህ በፊት ከአገዛዙ በተደረገ ስምምነት 3 ቢሊዮን ዶላር በብድር ለፕሮጀክቶች ሊውል የሚችል የመዋለ ንዋይ መልክ ለመስጠት ቃል መግባቷ የሚታወስ ሲሆን ሰኞ ሐምሌ 1 ቀን ይፋ በሆነው መግለጫ ደግሞ በዚህ ዓመት እስከ 50 ሺህ የሚደርሱ ኢትዮጵያውያን ሰራተኞችን ለመቅጠር መስማማቷ ተነግሯል። በየመን ከሁቱ አማጽያንና እንዲሁም ከኢራን ጋር ከፍተኛ ግብግብ ውስጥ የሚገኙት ሳውዲ አረቢያና የተባበሩት አረብ ኤሚሬት ከወታደራዊ ስምሪት ጀምሮ በተለያዩ መስኮች የአፍሪካ ቀንድ አገሮችን ትብብርና እርዳታ በጽኑ እየፈለጉ መሆናቸው ይታወቃል። ስራ አጥነት በተስፋፋበትና ዜጎች መሰረታዊ ፍላጎታቸውን አሟልተው መኖር በማይችሉበት አገር የስራ እድል ማግኘቱ መልካም ሊባል የሚችል ቢሆንም እነዚህ ሰራተኞች ወደ ኤሚሬት ሄደው በምን ስራ ላይ እንደሚሰማሩ በትክክል መናገር አስቸጋሪ ነው ተብሏል። አዲሱ ሹም ከሳውዲም ሆነ ከኤሚሬት ጋር ያደረጋቸው ስምምነቶች ከኢትዮጵያ ሕዝብ ተደብቀው መቆየታቸው ይታወቃል።
ኦህዴድ ኦዴፓ የህዝብን ሰላም በወሮበሎች እየበጠበጠ መሆኑ ተጋለጠ። ከአንድ ዓመት ቀደም ሲል ጀምሮ ቄሮ በሚል ስያሜ ኦዴፓ የተሰኘው የአሁኑ ገዢ ቡድን በተለያዩ አቅጣጫዎች በትግል ስም ሁከትን ሲፈጥር፣ ቤቶችን በእሳት ሲያቃጠል፣ የተለያዩ ተሽከርካሪዎችን በእሳት ሲያጋይ፣ አውራ መንገዶችን በመዝጋት ዜጎችን ሲዘርፍ፣ የአማራ ገበሬዎች በአሰቃቂ ሁኔታ ሲያስገድል ሲያፈናቅል መስረሙ የሚታወቅ እንደሆነ በርካቶች በምሬት ሲያስረዱ ይደመጣል። በአዲስ አበባ ዙሪያ በጋራ ቤቶች የሚኖሩ ዜጎችን በር እያንኳኩ ለቃችሁቱን እያሉ እንዲያስፈራሩ መደረጋቸውና አማራና ክርስቲያንን በሜንጫ በማለቱ በኢትዮጵያ ህዝብ ጥርስ የተነከሰበት አሸባሪ በቅሊንጦ የጋራ መኖሪያ መንደር በመገኘት አጠና ላይ ቢስማርት ተጠቃው ህዝብን ለመጨፍጨፍ ለተሰበሰቡ በቄሮስም ለሚጠሩ ወሮበሎች በሏቸው የሚል ንግግር ማሰማቱን የሚያስታውሱት እንደሚሉት ኦህዴድ ኦዴፓ የተባለው አገዛዝ በእንዲህ ወጣቶች ቄሮ የሚል የሽብር ንቅናቄ በማደራጀት ህዝባዊ ተቃውሞዎችን ለማሽመልመድ መታቀዱን ለመገመት አያዳግትም ተብሏል። ያሳለፍነው ሳምንት ከንቲባ ተብዬው የላካቸው ቄሮ ተብዬ ወሮበሎች ሁከት በመፍጠር የአዲስ አበባ ባላደራ ኮሚቴ ጋዜጣዊ መግለጫው እንዲቋረጥ ማድረጋቸው የማሸበር እንቅስቃሴው አካል መሆኑ በትኩረት ሊታይ ይገባዋል ተብሏል። በኢትዮጵያ በለውስም ሲካሄድ የነበረው የማስመሰያ ሂደት አክትሞ አይን ያወጣም ባገነን አገዛዝ እየተመለሰ መሆኑን ብዙዎች በመናገር ላይ ናቸው። በባህርዳርና በአዲስ አበባ ሰኔ 15 ቀን ከተፈጠረው ሁኔታ ጋር በአገዛዙ እየተካሄደ የሚገኘው የጅምላ እስር በዓለም አቀፍ ተቋሞቹ ብዛትና ተቃውሞ እየደረሰበት መሆኑ ታውቋል። አምነስቲ ኢንተርናሽናል ማክሰኞ ሐምሌ 2 ቀን ባወጣው መግለጫ ሰሞኑን በጋዜጠኞችና በሚዲያ ላይ የሚካሄደው ዘመቻ ከጥቂት ጊዜ በፊት አዲሱ ሹምና አገዛዙ ባለስልጣኖች የፕሬስ ነጻነት ለመጠበቅ የሰጡትን ቃልና መሐላ የሚቀለብስ ነው ብሏል። ሰሞኑን በተፈጠረው ሁኔታ ጋዜጠኞች መታሰራቸውና በወታደሩ ላይ የሚደረጉ ትችቶችን በመቃወም ጋዜጠኞችን ለማሰር አገዛዙ የሰጠው ማስጠንቀቂያ ከዓመት በፊት ወደ ነበረው አፋኝና አምባገነን ሁኔታ መጓዝ ነው ካለ በኋላ የታሰሩ ጋዜጠኞች ዓለምንም ቅድመ ሁኔታ በአስቸኳይ መፈታት ያለባቸው መሆኑን አስታውቋል። የአስራት ቲቪና የበረራ ጋዜጣ ዋና አዘጋጅ የነበረው በሪሁን አዳንና ቀደም ብሎ የእንቁ መጽሔት አዘጋጅ በአሁኑ ወቅት የባለዳራ ምክር ቤት ዋና ጸሐፊ ኤልያስ ገብሩ ታስረው በጸረ ሽብር ሕግ መከሰሳቸውን አገዛዙ ትችት የሚያቀርቡትን ለማጥቃት የሚወስደው የማስመሰል ክስ ነው ብሎታል። ሲፒጄ በሚል የእንግሊዝኛ ምህጻረ ቃል የሚጠራው የጋዜጠኞች መተከራካሪ ድርጅት ደግሞ ማክሰኞ ሐምሌ 2 ቀን ባወጣ መግለጫ በኢትዮጵያ ያለው አገዛዝ የኢንተርኔት ሚዲያዎችን በመዝጋትና ጋዜጠኞችንና ሌሎች ዜጎችን በጅምላ እያሰረ መሆኑን ገልጿል። ተቋሙ አገዛዙ ወደ ቀድሞ ቦታው እየተመለሰ መሆኑን ገልጾ ከዓመት በፊት ለውጥ መጣ ብለን የፈረደግነው ወቅቱን ያልጠበቀ እርምጃ ይሆን ወይ በማለት ራሱን ጠይቆ ለወደፊቱ ሁኔታው የሚያሰጋ ነው ብሏል። ዘረኛው አገዛዝ ዜጎችን እያፈሰ ማሰሩን ቀጥሏል። ከሁለት ሳምንት በፊት በወያኔና ኦዴፓ የተቀነባበሩትን ግድያዎች ተከትሎ በመቶዎች የሚቆጠሩ ለሀገር አንድነትና ለሕግ የበላይነት የሚቆረቆሩ ዜጎች እየታሰሩና ብዙዎቹም የታሰሩበት ስፍራ ድብቅ መደረጉ በስፋት እየተነገረ ነው። ባሳለፍነው ሳምንት የአዲስ አበባ ባላደራ ኮሚቴ አባል የሆነው ጋዜጠኛ ኤልያስ ገብሩ የአብን የሕዝብ ግንኙነት ኃላፊው በአፋኝነት ተይዘው መታሰራቸው ታውቋል። በተመሳሳይም በባህር ዳር እና በጎንደርም በርካታ ወጣቶች እየታሰሩ መሆናቸውን ተያይዞ ከደረሰን ዜና መገንዘብ ተችሏል። ሲዳማ ደቡብ ከሚባለው የወያኔ አገዛዝ መዋቅር ወጥቶ ብቻውን በክልልነት እንዲቆም የቀረበው ጥያቄ ምላሽ ሳያገኝ ደፈን ዓመት በማለፉ የሲዳማ የፖለቲካ ድርጅቶች በተናጠል የሲዳማን ክልልነት ለማወጅ ሐምሌ 11 ቀን የመጨረሻ ቀን መሆኑን አሳውቀው እየተጠባበቁ መሆናቸው እየተነገረ ነው። ሹሙ ለዚህ ጥያቄ የሰጠው ምላሽ በትዕግስት ካልጠበቁ እርምጃ እንደሚወስድ ሲሆን፣ ይህ ደግሞ ኃይለማርያም ደሳለኝ ያፈሰሰውን በመቶዎች የሚቆጠር የሲዳማዎች ደም በአስከፊ ሁኔታ ለመድገም እንደሆነ ከፉከራው መረዳት ይቻላል ተብሏል። ቀድሞም ቢሆን ልክ እንደ ጭንብሉ ኢህአዴግ እንደሚባለው ግንባር ክልል የሚለውም የፋሽስቱ ጣሊያን የተወረሰው የከፋፍለ ግዛት ይትባህልም መፈረካከሱ አይቀሬ መሆኑን ከዚህ ከሲዳማ እንቅስቃሴ መገንዘብ ይቻላል ተብሏል። ከዚህ በመነሳትም የወያኔ የመጨቆኛና የመከፋፈያ መሳሪያ የሆነ ህገ ወያኔን ተቦጫጭቆ በእሳት ጋይቶ አመድ መሆኑ አይቀሬ ነው እየተባለ ነው። መሐመድ ተሰማ የተባለው የዘረኛው አገዛዝ ጀነራል ባሳለፍነው ሳምንት የዘረኛው አገዛዝን ጦር በሚተቹ ላይ እርምጃ መውሰድ እንደሚጀምሩ የሰነዘረው ዛቻ አነጋጋሪ መሆኑ ታወቀ። በመሰረቱ 28 ዓመታት ንጹሐን ዜጎችን ሲጨፈጨፍ የነበረው አጋዚ በሚል መጠሪያ የተለጠፈለት ጦር ለመሆኑ ምንም እንደማያከራክር ብዙዎች ያስረዳሉ። በ1997 ዓ.ም የአዲስ አበባን ህዝብ ለመጨፍጨፍ ታንክ በሐረር ነፍሰ ጡሯን ለመድፈር ሲሞክሩ ስታመልጣቸው የገደሏት ይህ ስነ ስርዓት እንዳለው የሚነገርለት ጦር አባላት እንደሆኑና በጉደር አባትና ልጁን መኖሪያ ግቢያቸውን ዘልቀው የእሩምታ ጥይት አዝንበው የገደሏቸው፣ በጎንደር የ14 ዓመት ልጅ የገደሉ፣ በአዲስ አበባ ወንዚራት ትምህርት ቤት አቅራቢያ ሺብር የምትባል ወጣትን የገደሉ የዚህ ዘረኛ አገዛዝ ጦር አባላት መሆናቸውን አገር ያወቀው መራራ ሀቅ ሆኖ ሳለ ጦሩ አይተች መባሉ የጉዳዩ አዝማሚያ ሌላ ጠረን እንዳለው እየተነገረ ይገኛል። በሰሜን ሸዋ በከሚቴ በአጣዬ ሰሞኑን እንኳ በማንዱራ ገነተ ማርያም ቀበሌ የአማራ ነዋሪዎች በጉሙዞች በቀስትና በጥይት ሲጨፈጨፉ አማሮችን እያዳፉ ያስሮ የነበረው ይኸው የዘረኛ ቡድን ጦር መሆኑን የጉዳቱ ሰለባዎች ሲገልጹ ይሰማል። የፖለቲካ አዋቂዎች በተጨባጭ ከሚታየው የሀገሪቱ ምስቅልቅል የፖለቲካ ሁኔታ በመነሳት ከማረጋጋት ስም ሹሙን በመፈንገል ጄኔራሎቹ ስልጣን እንዲጨብጡ የባዕዳን ኃይሎች ሴራ ከመጎንጎን እንደማያርፉ አስጠንቅቀዋል።
ለለቱ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የምናቀርበው ጽሁፍ በፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ለመጀመሪያ ጊዜ የተላለፈው ህዳር 8 ቀን 2008 ዓመተ ምህረት ነበር።
የወያኔ ጭንጋፍ ያህያ ልጅ ባደን ችግር ሲመጣ እንቧጮም ለታቦትነት ይታጫል የተባለውን ያስታውሷል። 35 ዓመት ሞላው የሚባልለት የወያኔ አሳፋሪ ተለጣፊ ኢህአፓን ተካውም ተብሎ ወራዳ ለወራዳ ምስክር ቆሞ እየቀጠፈ ነው። በአማራው ላይ ተጭኖ ስም ከመንጠቁ በፊት በአዴን ተብየው ተልካሻ ቡድን راسون إهدين بلو إتبياويني ليل كارتو تمنبر ويجانينا وداجوتشو إها بالمات فات باسم با تورنت كاكفاتو بحالا يهند رجيت يميتا كابودن لما قوقع مكرو مكرو يهيها بانابالات ياك أفنبرنا بسلت درجتو يان ترس ليها تشاناق فوچلوات لو يجاني ساقدو إهدين انديونو يتدرقو تدقمو كدرجتو يتبتنو تنا ودو يجاني يفرد تطوت نبرو مريتشو بدرجتو ميناو عطاكي هونو يكرمة بوياني بيهون يمي الرشن أفراش ميناي تجعوطة قلسة بنبر مريتا بلو بوياني كتسيّم بوهالا بسودان سلا درجتو قلسة ليست بلو هيدو كزيام درجتك على قلو أهدي سببات وسدو وياني اسكي قبا بتسفاي والدس الله سيسر يتبابرت منقستات يسدتان يا كوميشن لاي سلاي هونو يسرى قلسة بنبر يساو سيكادات شو ان تامرات لايني كفتتا غينتو ماريوش تبالو إهدينن يمسارتونا ممرا يسدتو وياني نبر بإرترا قدائي هنا ببيرا سبتياكي عندان رجو عنس مامام سيلو وياني بس إزاز أقوامات شون انداسك أيرات شو درجتوني لقاقو ماريوش بجيزيو أقال طوال بإهدين قبائي لاي يوياني ماريوش بتلاي ملس عند انقدا سايحون عند وسانيوش مقنيتاچوم بنبر ابالات يتغالط حق نو يبچ አይደለም يا اهدين تبيو غباي وسنو يتبالون وساني ستاتم ان ملس ماننم سايماكرو يقيروتم عند نبر تاقوال ين كله تقبلوا نو درجتنن بايوچو يوياني تلطافيوچ هونو متنفس يجمروت وياني كاشكروچو غماشوچون اورومو بلو سيمدف وزته لاماراو صوت لطفا ايدينن بعدين ليلوسنه قدام جن اماروش باللوبت بغوندرم بولوم سينقفاقس انزي يكثر طلاوچو يا بابلو سيچرچراچاونا حزبن ماونا بجادرغو سيتتقمباچو مقويتو يميتاوق نو رهابوم سيكسست بن اوكسفام انجليز بمستير اسردتواچو بزو مليون ارداتا اسگنيتو በሳውዲ አሜሪካን ባንክ ተቀማጭ እንዲያደርጉም ረድቷቸዋል ኦክስፋም ዩኬ ተብዮም ይህን ሚስጥር አድርጎ ቢዘው መረጃውን አግኝቶ ያንንም በሱዳን ኢሃፓ ማጋለጡ የሚታወስ ነው ኢሄደን ማለት ለወያኔ ሌላ ስም ሆኖ የቆመ መሆኑን በጊዜው ያላወቀ ኢትዮጵያዊ አልነበረም ወያኔ ለስልጣን ሲደርስ ኢሄደን ከመቀጽበት ያማራው ተወካይ ሆነ በኤርትራዊው በረከት ስምኦን መሪነት ማላገጫ አማራውን ከተቀሙጭ ማድረጊያ ዛሬ ኢየሱስን ተቀበልኩ ብሎ የሚያለቅሰው ታምራት ላይን የሚባል ወንጀለኛ የወያኔን ፍላጎት ለማሟላት ሲወላገድ የነበረውን የምንረሳው አይደለም አማራው ያልመረጠውና ያልወከለው የወያኔ አካል ተጭኖበት ወኪልስ ይህ ነው ተባለ ለመቃወም ማንንም መብት አልሰጠው ሆነና ወያኔዎች በአማራው ስም ቀለዱ ፋለሉ ወንጀል ፈጸሙ አማራውንም ሌላውንም ህዝብ በደሉ የወያኔ አማራ ሆኑ ይህ ታሪክ የመዘገበውና የማይፋቅ ሐቅ ነው በመሆኑም ኢሄደን በአደን ጸረ ህዝብና ወንጀለኛ ጸረ ኢትዮጵያ ኃይል መሆኑን ማንንም ሊሰርዘው አይችልም ሃይማኖተኛ ሆኛለሁ ብሎ የሚያለቅሰው ታምራት ጉዳቂም የህዝብን ፍርድ ሳይቀበል በዝምታ የሚታለፍ አይደለም ሌሎች መሰሎቹም እንዲሁ ለወያኔ አደናጋሪ የትሮይ ፈረስ ሆነው አማራውን ህዝብ አወናብደዋል አደናጋዋል አስጠቅተዋል ለወያኔም ዘረኛ ተደቆ መጋጃ ሆነዋል ኢሄደን ተባሉ በአደን የወያኔ አህያዎች ሆነው ከርመዋልና ሲፈረጁ በኢትዮጵያ ህዝብ ጣላትነት ነው የወያኔ መርገምና ምጸት ጸረ ኢትዮጵያ መንጋዎች ናቸው 35 አመት ሞላን ታዲያ ምን ይሁን ፋናው አድማቸው የቆየንበትን ጊዜ ሊያስታውሱ ካልሆነ የወያኔ ቀጥረኞች አመት ቆጠራቸው ፋይዳ ቢስ ነው የነዚህ ጉዶች በርካታ ሰነዶች በእጃችን ያለ በመሆኑ ታሪካቸው የተገዥነትና የተለጣፊነት መሆኑን ራሳቸው ያረጋግጣሉ ስማቸውን ቢቀያየሩም ዋና ይዘታቸው ግን የወያኔ መጋዣነት ነውና ማንንም ቢሆን በረከት ተፈራዋልዋ ወዘተ መብታችንን አስከባሪ ናቸው ብሎ የሚቃዥ የለም በረከት ወያኔ ነው ተፈራ ወያኔ ነው አዲሱም ወያኔ ነው ወዘተ ሁሉም ብልሹ ወያኔዎች ናቸው ናቸውና ጸረ ኢትዮጵያና ጸረ አማራነታቸው ምንም ክርክርን አይጠይቅም። የ35 ዓመት የወንጀልና ክህደት ጊዜያቸውን ሲያከብሩ ያፓን አንስተው ሊያወግዙ መጣራቸው የሚያስገርም አይሆንም። ውሻ በበላበት ይጮሃል ነው ቆም ነገሩ። የወያኔ ውሻ መቀሌ መቀሌ ብሎ ቢጮህ የሚያስደንቅ አይሆንምና ነው። የወያኔ ቡችላ ጸረ ወያኔ መሆኑ የሚጠበቅም ነው። ባዴን ብሔረ አማራ አይደሉም የወያኔ ቡችሎች። የበረከት ኤርትራዊነት ብቻ ሳይሆን የተመሰረቱትና የተሰሩት በጸረ አማራነት ጸረ ኢትዮጵያዊነት ነው። ወያኔ የኢትዮጵያ መሬት ለሱዳን ሲሰጥ ዝም፣ የአማራው ክልል ሲዘረፍና ወያኔ ትግራይን ሲያስፋፋ ዝም፣ አማራው ሲፈናቀልና ሲገደል ዝም። መለያቸው ወያኔነት ሆኖ ቆይቷል። በደርግ ጊዜ ድርቁ ሲመጣ ኦክስፋም እንግሊዝ ብዙ ሚሊዮን ብር በሚስጥር ሰጥቷቸው ልክ እንደነመለስ በሳውዲ አሜሪካን ባንክ አስቀመጡ በኋላ የት እንደደረሱት ሊታወቅ አልቻለም። ወያኔ ቴዎድሮስ ሲሉት የነበረውን ጦር ሲያፈራርሰው መሪ የተባለውን በባህር ዳር በቦምብ ሲበታትነው መልሳቸው ዝም ነበር። ጠቅላይ ሚኒስትር ተብየው በሙስና ተከሶ ዘብጥያ ሲወርድም ትንሽም ተቃውሞ አላሰሙም። በቁማቸው የሞቱና ለወያኔ የተሸጡ ነበሩና ናቸውናም በግልም ሆነ በጋራ ምንም ሳይፈይዱ የሚኖሩ የሙስና አባወራዎች ናቸው። ያፓና ሌሎችም ሰርገው ገብተውባቸዋል በሚል በረከትና ወያኔ ምንጣራ ሲያካሂዱባቸውም እስከዛሬ ያሰሙት ተቃውሞ አልነበረም የለም። ባዴን ማለት የወያኔ የቀስር ጥላ ነው የተባለውም አለ ምክንያት አልነበረም። ወያኔ ጫካ ሳለ ጀምሮ የኢህዴንን አመራር ሲመነጥር ቆይቷል። ንቋቸው አንዳንዶቹ ካላፊነታችን ተሰናብተናል ብለው የጻፉት ደብዳቤ በእጃችን ያለ ሲሆን መቼም ቢሆን መች ደፈር ብለው ወቀሳ ሊያቀርቡ አልቻሉም። በኤርትራ ላይ የነበራቸውን አቋም ቀይረው ቅኝ ግዛት ናት ሲሉና የወያኔን ዘረኛ አቋም ሲያጠድቁ ቀደም በጫካ ያበቃለትን ድርጅታዊ ማንነት ቀብረዋል። 35 ዓመት ሙሉ የወያኔ ዘረኛ በትር ሆነው አማራውን ህዝብ ሲቀጠቅጡ የቆዩ ናቸውና አንዳችም ለህዝብ የሚፈይድ ስራ አልሰሩም። ዛሬ በጎንደር ልዩ ልዩ ክፍሎች ያለው ግጭትና ውዝግብ ኢላማው እነሱ ናቸው። ከወያኔ ጎን አዲሱ ተፈራ ዋልዋ፣ አለማየሁ አስፋው፣ በረከት፣ ህላዌ፣ ታምራት ወዘተ ድርጅታቸውን ከርተው ባልገውና ተበላሽተው መሰላቸው ከሆነው ቆሻሻ ከነበረው ወያኔ ጋር የተቃቀፉ ናቸው። ዛሬም እየተረገጡና እየተዋረዱ ወያኔን በማገልገል ላይ ናቸው። የድርጅቱ ወጣት አባላት ይህን የባርነትና የክህደት ሁኔታ እንዲያበቃ እንዲታገሉም ጥሪም ጥረትም መቀጠሉ ግን መጠቀስ ያለበት ነው። ቆመንለታል ያሉትን ህዝብ ለጥቃት አጋልጠው መከራና ሰቆቃ እነሱ ራሳቸው ከሆኑበት ከድርጅቱ ከሃዲ መሪዎችና ከወያኔ እኩል የህዝብ ቁጣና ቅጣት ተቀባይ መሆናቸው የሚቀር አይደለም። በአማራው ህዝብ ላይ ለደረሰው ፍጅት፣ ስቃይ፣ ግፍ፣ መፈናቀል፣ መብት ረገጣ ወዘተ ዋናው ተጠያቂ ይህ ድርጅት ተብዬ ተለጣፊ ነውና ወጣት አባሎቹ በተለይ የዚሁ ጥፋትና ወንጀል ኃላፊነት እንዳለባቸው መዘንጋት የለባቸውም። ድርጅቱን ትተው ከሀገር ወዳድ ድርጅቶችና ህዝብ ጎን እንዲቆሙ ያፓ አርጎላቸው የነበረውን ጥሪ አሁንም ይደግማል። ማዳመጥ ግዴታቸው ነው ለራሳቸው ሲሉ፣ የነገሮች ይዘት ሲለወጥ ከኑጋ የተገኘ ሰሊጥ እንዳይሆኑ ማለት ነው። 35 ዓመት ተብሎ ሚሊዮን ብሮች ሲወድሙ የሚመለከተው ህዝብ በረሃብ እየተጠቃና ረዳትም እያጣ ነው። ይህ ነው ወያኔዎቹና ተለጣፊዎቹ ሊቀበሉት የማይፈልጉት ሐቅ። ጸረ አማራ ናቸው። አማራውን መቀጥቀጥና ማጥቂያቸው አንዱ ትልቅ መሳሪያቸው ደግሞ ይህ በአዴን የተባለው የካሃዲዎች ስብስብ ነው። በኤርትራዊ የሚመራ ለአማራው ቆምኩ የሚል ስብስብ የአገርና የህዝብ እጣን ባይመለከት ኖሮ በሳቀን ነበር። እውነታውና ምጸቱ ይህ ነውና ሞት ለካሃዲዎች፣ ሞት ለበአዴን መሪዎች ማለት የግድ ይሆንብናል። 35 ዓመት ውርደትን፣ ቅሌትን፣ ክህደትን ጥሩ አስመስሎ ለማክበር መነሳት በራሱ አሳፋሪ ነው። ለኃጢአታቸው ንስሐ ቢገቡ በተሻለ ነበር። ስለሆነም እድፋቸውን የሚያጥበው የህዝብ አመጽና አብዮት ይሆናል። ያሰቡልን የተቆጩልን ብቻ ሳይሆኑ ወደ እሳቱ ሊቀኑን የፈለጉትን ነጋጥባዩ ተወቱን ለምን ይሃባ ከሞቹ ተደራግሮ ህጋዊና ይፋይወጣም በሚል ነበር። ይህ ለምን ሊሆን እንደማይችል ምክንያቶች አቅርበን ልናስረዳ ሞክረናል። በቅድሚያ የሽሞቹ ተቆጣጣሪዎች የእኛን ፖለቲካ ተቃዋሚ የሆነውንና ሂደቱን ሊቀማችሁ የሚችለውን ይሃባ አልቁ ብለው አዘዋቸዋል። ለጥቆም ሹሙ ራሱም የወያኔ ልጅ በመሆኑና የጠራቸውም የኦሮሞ ጽንፈኞች ሁሉ የአባን ጠላት ብለው ከሰየሙ አመታት ያለፋቸው በመሆኑ ይፋ ወጡ ብለው ሊገድሉን ካልሆነ የምናተርፈው ምንም እንደማይኖር ያወቅነው የተረዳነው በመሆኑ ራሳችንን ለጥፋት መዳረጉ ምርጫችን ሊሆን አልቻለም። የኢትዮጵያ ህዝብ ያልመረጠውና ጠባብ የሆነ ቡድን የአባንም ኢትዮጵያዊ ኃይሎችን ሊያጠፋ ይመዘበዛል እንጂ አያስተናግድም ብለናቸው ነበር።
ከውጭ የሚገቡትንም ከቦሌ ቃሊቲም ቅሊንጦም ሳይደርሱ ያጠፏቸዋል ብለን ተናግረንም ነበር። ሹሞቹ ድርጅቱ አይደረስብን ብለው ግን በድርጅቱ ስም ሊክዱና ጫማ ሊስሙ የወሰኑትን አንጃዎች ጋብዘው ድርጅቱ ገባ ገበረ ብለው ሊያወናብዱ የጣሩትን ህዝብ ያውቀዋል። ሹሞቹ ከወያኔነት ኢትዮጵያ ጠላቶች ተቆራረጡ ልቦለድ ቢነገረንም ቅንጣት ሊያማልለን ሳይችል ቀርቷል። ብዙዎቹ ሹሞቹን የደገፉበት አንዱ ምክንያት ወያኔን አስወገዱልን በሚል ነው። ገና ከመጀመሪያው ግን ወያኔ አለ አደባ እንጂ ከቶም አልተደፋም ስንል መቆየታችን የሚታወቅ ነው። የህዝብ አመፅ ጠንክሮና ተስፋፍቶ የወያኔ ኢህአዴግን ስርዓት ሊያፈርሰው ሲል የደነገጡት ባዕዳን ይህ ተገዥ የሆነላቸውን አገዛዝ ማዳን ለጥቅማቸው ወሳኝ ነው ብለው በመወሰናቸው አስረው ሹሞቹን ለስልጣን ሊያበቁ ወሰኑ። ወያኔዎቹም የአሜሪካኖቹ ግፊት ባይጥማቸውም ማን ላይ ቆመሽ ማንን ልታም ይሆኑባቸው የአሜሪካን ግፊት ስብሃት ነጋ እንዳለው መቀበል የግድ ሆነባቸው። ወያኔ ወደኋላ ኦህዴድን ወደፊት መመሪያ ተቀበሉ። ሹሞቹ ለስልጣን ከመብቃታቸው በፊት በዋሽንግተን ከተማ አሜሪካ በተደረጉ የሚስጥር ስብሰባዎች 7 እጩዎች ቀርበውና ተጠንተው በሹሙ ላይ የወሰኑት ለእነሱም ታዛዥ ከመሆኑ ባሻገር ኢትዮጵያዊንን በሚለው ሊያደናገር ይበልጥ ይችላል በሚል ግምገማ እንደነበር በፊት እንዳወቅ ነው ያጋለጥ ነው ነው። ወያኔ ቆስሎ አደባ እንጂ አልሞተም። በሰሞኑ በባህር ዳር በተደረገው ግድያ ሹሞቹ ከወያኔ ተባብረው የፈጸሙት ለመሆኑ ምንም ጥርጥር የለም። ወያኔም በቅርቡ ባደረገው ስብሰባ ያብዬን ለምዬ ብሎ አዴፓ የተባለውን ቡድን ሲከስ ሲሞክርም ታዝበናል። ሹሞቹ ወያኔ አሜሪካ ተያይዘው በህዝብ ላይ በደል እየፈጸሙ ናቸው። ወያኔ በአንድ በኩል በሹሙ ተጠቅሞ አማራውን ሊያጠቃ ሲጥር፣ በሌላ በኩል ደግሞ ሹሞቹ ሊረጋጉ አልቻሉም በሚል ወደ በፊቱ ቦታውና ስልጣኑ ሊመለስ እየጣረ መሆኑንም እናያለን። ከሹሞቹ ጎን ቆመው በወንጀሉ የሚያጅቡትና አስከፊ ሚና ያላቸው ዋና ዋና ቡድኖች ከወደ ሻዕቢያ ምድር መምጣታቸውንም በእይታችን ማስገባት አስፈላጊ ነው። ወያኔ አለ። የወያኔ ዘረኛ ስርዓት በሹሞቹ አማካኝነት እየቀጠለ ነው። የወያኔ ህጎችና አዋጆች እንዳሉ ናቸው። የወያኔ ጸረ ኢትዮጵያ ጸረ አማራ አቋም ሹሞቹን ይወዘውዛል። የእነዚህ ደግሞ በጭፍን ጸረ አማራ ኦነጋዊ አቋም የተለወሰ በመሆኑ አስከፊ ሆኖ መከሰቱ አልቀረም። ከላይ ሆኖ ሹሙም ሲቀጥፍ ሲያደናግር፣ በየመንደሩ ግን እሱም ራሱ በሚደግፈው መንገድ ጸረ ህዝብ ድርጊቶች ይፈጸማሉ። በባህር ዳር አዲስ አበባ የተደረጉት ግድያዎችና ፈናዎች የሹሞቹና የወያኔ ስራ ለመሆኑ በቂ መረጃ አለ። የባልደራስ መሪዎችን ጋዜጣዊ መግለጫ በጥባጭ ዱርዮች ከታከለ ኡማ ጋር የሚውሉና በእነሱም ትዕዛዝ የሚበጠብጡ ወሮበሎች መሆናቸው ታውቋል። ኦነግ በጠራራ ፀሐይ 20 ባንኮችን ሲዘርፍ ትንፍሽም ያላለው ሹም በእነማን ላይ የውሸት ምላሱን እንደሚዘረጋ ማወቅ መታዘብ ችለናል። በተቃዋሚዎቹ ላይ የሚያቀርበው ክስና ወንጀሉን ለመሸፈር የሚያደርገውን ጥረት ምንም አዲስ ዘዴና ብልህነት የለውም። በቀይ ስላሴ ዘመን ሳይቀር የሚታገሉ ተማሪዎችን ፈተና ማለፍ ያቃታቸው በእንቁላልና ቲማቲም የጠገቡ ይባል ነበር። ደርግ በኢህአፓ ላይ ያወረደው ውርጅብኝ ህዝብን እስከ ማሳቅ መድረሱ ይታወቃል። በነመለስ ጊዜም እንደዚሁ። ከዚህ ሰኔ ካጣ ልፈፋ ተውሶ ሹሙን በውጭ ሀገር ነዋሪ በሆኑት ላይ ያወረደውን ስድብ ሰምተናል። የደላቸው በጠበጡን ሊልም ያው እንደ ተለመደው ጥሯል። በውጭ ሀገር ተሰደውም ሆነ በሌላ ምክንያት የሄዱ ዜጎች በሚልኩት ገንዘብ የሚንቀሳቀስ በጀት ይዞ ለጋሾችን መዝለፍ ጡት ነካሽነት መሆኑ እንዳለ ሆኖ በውጭ ሀገር ያለው ኢትዮጵያዊ ደልቶት ነዋሪና አገርን ሊበጠብጥ ፈላጊ አይደለም። ለድሎትማ የወያኔው ኮሎኔል ቤተ መንግስት ገብቶ የለ። በውጭ ሀገር ነዋሪ ኢትዮጵያውያን ለሹሞቹ ድጋፍ ሰጥተው እንደነበርም ይታወቃል። ግን እያደር ሹሞቹ ዘረኞችና የወያኔ ግፍ ጠባብ ብሔረተኞች ጸረ አማራ ጸረ ኢትዮጵያ መሆናቸውን ሲገነዘብ ድጋፉን ነስቷቸዋል። አዋጣ ያሉትንም ገንዘብ አላዋጣ ያለውም ለዚህ ነው። ያወጣውንም ማስመለስ አለበት የሚባለውም ለዚሁ ነው። ብዙ ጊዜ ሳይወስዱ ሽኖቹ ነፈሰባቸው። ስግብግብ ዘረኞች በመሆንና ዘረኛ ዝርያዎችን አጥፈው ደም በማፍሰስ ማንነታቸውን አሳዩ። የኢትዮጵያን ታሪካዊ ሰንደቅ ዓላማ በቡድናቸው ባንዲራ ሊተኩም ሲፍጨረጨሩ ታዩ። ጠባብ ብሔረተኛ ስርዓትን የራሳቸው አድርገው ቀጠሉ። የህዝብን የዴሞክራሲ ጥያቄ ተጻረሩ፣ አፈኑ። ወያኔን ነካ ነካ ያደረጉት ለማስደናገር ፖለቲካ መሆኑንም ህዝብ እያደር እያዋለ ሊገነዘብ ችሏል። እነስባትና አባይ ፀሐይ አይነቶቹ ተፈሰዋል፣ ተይዘዋል። የሙስና እቴጌ አዜብ ምን ደረሰባት? በአዲስ አበባ ቤቷ ፈረሰ። የሹሞቹ አደናቂዎች ራሳቸው ከሻቢያ ጋር ከህዝብ ተደብቆ የተፈጸመው ስምምነት ራሱ ኪሳራ እንደሆነ በመተቸት ላይ ናቸው። በነሳውዲ ትዕዛዝ ከሻቢያ ጋር ሰመርኩ ያሉት ሹሞች እንደገና እንበለውና ነፍሶባቸዋል። ጥቂት ዘረኛና የተደናቀሩ ወሮበሎችን ይዘው አገራችንን ቢበጠብጡም ይህ እቅዳቸው መክሸፉ አይቀርም ሲል ህዝብ በእምነት እያረጋገጠም ነው። በመደራጀትና በመዘጋጀትም ላይ ይገኛል። ወያኔም በቅርቡ ተሰብስቦ በሰጠው መግለጫ አሁንም አዛዥ ናዛዥ አቋምን ማንጸባረቁ አልቀረም። ሹሞቹና ተከታዮቹ በአዲስ አበባም በባህር ዳርም የሚፈጽሙትን ግድያና ፈና ራሱ የአማራው ጥፋት ነው ማለት ወደፊትም ተመጋጃቸው ከአዴፓ አንሰራም እስከ ማለትም ደርሷል። በአዴን አዴፓ ከጥንት ጀምሮ አማራውን ለወያኔ አሳልፎ የሰጠና የጎዳ መሆኑ እየታወቀ በነ ብርጋዲየር ጀኔራል ግድያ ተባባሪነቱ ተጋልጦ እያለ ሹሞቹን እንደታገለ አድርጎ በማቅረብ ለህዝብ መነሳሳት ለሹሞቹም ወንጀል ተጠያቂ አድርጎ ለማቅረብ መጣር መቼም የወያኔ የተለመደው የህዝብ ድቀት ነጸብራቅ ነው። ሹሞቹ ኩሩ ኢትዮጵያዊ የሆነውን የኦሮሞ ህዝብ ቅንጣትም አይወክሉም። ጸያፍና የተደናቆሩ ክፍሎችን ይዘው አገር የሚበጠብጡትን የኦሮሞ ህዝብ አይወክልም፣ አይመለከትም። ዘረኝነታቸው ለከት የለውም፣ ግን ህዝብን በሞላ የሚያደናግር ሊሆን አይችልም። የኦነግ አቋም ድጋፍ አልባ ሆኖ በፖለቲካ ምድረ በዳ ለፈረንጁም ለአረቡም ለሻቢያውም እያደሩ ባክነው የቀሩት አቋማቸውን፣ ጥበታቸውን፣ የአኖሌ ቅርሻታቸውን ህዝብ አልቀበልም አላምንበትም በማለታቸው ነው። ሹሞቹ ዛሬ የለየላቸው ነፍሰ ገዳዮችና ጠባቦች በዙሪያቸው ኮልኩለውና በሀገር አሰማርተው ህዝብን እርስ በርስ ጋጋጩም። አማራውን እንደ ህዝብ ለማጥፋት ቃዥተው ቢንቀሳቀሱም እድሜያቸው አጭር ለመሆኑ ምንም ውርርድ አንገባም። ህዝብ ያባረራቸዋል፣ በምናውቀውና ባየነው ፍጥነትም ላጥ ብለው እንደሚፈረጥጡ ምንም ጥርጥር የለም። ተቃዋሚ ነን ከህዝብ ጎራንን ሲሉ የነበሩ አስመሳዮችም ዶሮ ሳይጮህ ህዝብን ከድተውና የሹሞቹን ጫማ ስመው የህዝብ ጠላቶች ደጋፊዎች መሆናቸው ከወዲሁ ተጋልጧልና ከእንግዲህ ህዝብን ሊያወናብዱ የሚችሉ አይሆኑም። ህዝባዊ ፍርዳቸውን መስጠት ግን የህዝብ ግዴታ መሆኑ ይታያል። ወጣም ወረደም አገር አድን ትግሉ በሚገባ መደራጀትን፣ መተባበርን፣ ለጥቃት ራስን አጋልጦ አለመገኘትን የግድ ይላል። ወዲ መገስታዎች ከነ ወዲ ዜናዊ የተለዩም የተሻሉም አይደሉም፣ ያው ናቸው። ከስም ለውጥ ባሻገር ሁለቱም አረመኔ ዘረኞችና ጸረ ኢትዮጵያ ቡድኖች አገዛዞች ናቸው። አገር አድን ትግሉ ተጠናክሮ መቀጠሉ የግድ የሆነውም ለዚህ ነው። ኦዴፓ ኦህዴድ ከስልጣን ተወግዶ የሽግግር ሂደት እውን መሆን አለበት። ለዚህም በሁለገብ መንገድ መደራጀትና መታገል ግዴታችን ሆኗል። ባለመደራጀትና በመከፋፈል አንመቻቸው። ለኢትዮጵያ ስንል መተባበርና በህብረት ታግለን አገራችንን ከጥፋት ማዳን መቻል አለብን። ለትግል ተነሱ፣ ከኢህአፓም ጎን ተሰለፉ እንላለን። ወያኔ ኢህአዴግ ይውደም፣ ኢትዮጵያዊነት ያቸንፋል፣ ሁሉም የፖለቲካ እስረኞች ይፈቱ።
አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም እንዴት አያውቁንም፣ ያላወቁን ኢትዮጵያዊ ነን። አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም አርፋጅ አያውቁንም፣ ያላወቁን ኢትዮጵያዊ ነን።
የሚታገል አድርባይ ልክስክስ ያን ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይተም ደና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላቱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቁስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ጣጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያውግዛል ነፃነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አርክስ ይህ የሰፖ ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎስም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀት ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምፍ
ካልታገሉ በቀል አይዛካም
አንድነታችን
ለየብቻና
ያቅታልኝ ቁም ነገር መስራት በጣም ቀላለው ሰውነት ማማ
ያቅታልኝ ቁም ነገር መስራት በጣም ቀላለው